በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ተመልካቾቻችን፣ ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን መርሃ ግብር ነው። እንኳን ለጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እያል የልደት ልዩ መርሃ ግብራችንን ዛሬ እናቀርብላችኋለን። እንግዳችን መጋቢ ሐዲስ ሮዳስ ታደሰ እጩ ዶክተር በጥንተ ሐያት መዛግብት ላይ የዶክትሬት ትምህርታቸውን እየሰሩ ያሉ ናቸው። ዛሬ ከእሳችሁ ጋር ስለ መድኃኒታችን ኢየሱስ ክርስቶስ ልደት አነጋጋሪ የሆኑ ታሪኮችን እንወያያለን። መምህር፣ በመጀመሪያ በመድኃኒታችን በኢየሱስ ክርስቶስ የልደት በዓል ሰሞን ቀደም ብሎ የቆጠራ ትእዛዝ ከንጉሱ ወጥቶ ነበረ። ምን ነበረ ምስጢሩ? ቆጠራ ትእዛዝ የወጣበት ደግሞም ህዝቡ ወደ የሀገሩ ለመቆጠር ይመለስ ነበረ። በዛሬ ዘመን ቆጠራ ሲደረግ ሁሉም ባለበት ተቆጥሮ ያለው ህዝብ እዚያው ባለበት ቦታ ላይ ተቆጥሮ ይሄን ያህል ሆነ ነው የሚባለው።
ስለዚህ ድንቅ ምስጢር የተነተነ ቅዱስ ያዕቆብ ዘስሩግ ነው። ይኸውም ዓለም ሁሉ እንዲቆጠር ከአውግስጦስ ቄሳር ትእዛዝ ተላለፈ። ይህ አንደኛው ምልከታ ነው። ሁለተኛው ሁሉም ይጻፍ ዘንድ ወደ ገዛ ከተማው እንደተመለሰ እንደሄደ ይጽፋል ወንጌላዊ ሉቃስ በምዕራፍ ሁለት ላይ። ሶስተኛው ደግሞ ዮሴፍ ደግሞ ከዳዊት ቤትና ወገን ስለሆነ ቅድስት ድንግልን ይዞ ወደ ዳዊት ከተማ ወደ ይሁዳ ወይም ወደ ቤተልሔም እንደሄደ ወንጌላዊ ሉቃስ ጽፎልናል። ታዲያ ቅዱስ ያዕቆብ ዘስሩግ በሚታየው በዚህ ክስተት የማይታየውን ምስጢር ያብራራል። ምን ብሎ አብራራ? አምላክ አለ አዳምን በሕይወት መጽሐፍ ውስጥ ሊጽፈው በፈለገ ጊዜ ህዝብ በህዝብ ቆጠራ መዝገብ ይመዘገብ ዘንድ ትእዛዝ ወጣ ይላል። ትእዛዛቱ ይላል አንድ ላይ ተጣመሩ። አንዱ ከላይ ከጌታ፣ ሁለተኛው ከታች ከቄሳር ይላል። ቄሳር አለ በሰብአዊ ቆጠራ ወይም በሰብአዊ ቆጠራ መዝገብ ሰዎችን ይጽፋል፣ ይመዘግባል፣ ያው ይመዘገባል። ወልደ እግዚአብሔር ግን አለ ደቂቀ አዳምን በሕይወት መዝገብ ውስጥ ያትማል አለ። ስለዚህ እነዚህ ቆጠራዎች እግዚአብሔር ባወቀ ያከናወናቸው ናቸው ይላል። ሌላው ደግሞ ሁሉም ወደ ገዛ ከተማው መመለሱ ምን ያጠይቃል? አዳም ወደ ገዛ ከተማው ወይም ወደ ገነት ሊመለስ እንደተቃረበ ያጠይቃል ይላል። ይሄ በጣም የሚገርም ምስጢር ነው። ሶስተኛው ደግሞ ከዳዊት ቤትና ወገን ስለነበር ዮሴፍ ቅድስት ድንግልን ይዞ ወደ ዳዊት ከተማ ወደ ቤተልሔም ማምራቱ፣ ቤተልሔም የእንጀራ ቤት ማለት ነው። የሕይወት እንጀራ ኢየሱስ ክርስቶስ የዳዊት ፈጣሪ ሲሆን በዳዊት ከተማ ሊወለድ ያናገረው ትንቢት እንደደረሰ እንደተፈጸመ ያጠይቃል ብሎ ይህ ታላቅ ሊቅ እንደ ወርቅ አንከብሎ እንደ ሸማ ጠቅሎ ጥቅሉን ምስጢር ገልጾልናል።
ቤተልሔም የተመረጠችበት ምስጢር ለመድኃኒታችን ለኢየሱስ ክርስቶስ ልደት
ይሄ ትንቢት ተነግሯል። በተለይ ነቢየ እግዚአብሔር ሚክያስ በምዕራፍ 5:2 ላይ ሌላውን አህጉር ሲያስተምሩ ሎ ይላሉ ሊቃውንት በቤተልሔም በኩል ሲያልፍ ተፈታ፣ ቋያ በቅሎባት፣ አራዊት ሰልጥነውባት ይመለከታል። እንዲህ እንደተፈታሽ፣ አራዊት እንደሰለጠነብሽ፣ ቋያ እንደበቀለብሽ አትቀሪም። ንጉሥ ይነግስብሻል፣ ድንኳን ይተከልብሻል፣ ነጋሪት ይሰማብሻል፣ እስራኤል ደጅ ይጠኑብሻል፣ አሕዛብ ይገብሩብሻል ብሎ ትንቢት ተናግሯል። ወአንቲኒ ቤተልሔም ምድረ ኤፍራታ ኢትትየሐቲም ነገሥተ ይሁዳ፣ አንቺ ኤፍራታ ሕፃን ምትሆይ ቤተልሔም በይሁዳ ካሉ አህጉር ብትበልጭ እንጂ አታንሽም፣ ወገኖች እስራኤልን የሚጠብቅ ንጉሥ በአንቺ ይነግሳልና ወይም ከአንቺ ይወጣልና በማለት ትንቢት ተናገረ። ይኸውም አልቀረም፣ ለጊዜው ዘሩባቤል ነገሰ፣ ድንኳን ተተከለባት፣ ነጋሪት ተሰማባት፣ እስራኤል ደጅ ጠኑባት፣ አሕዛብ ገበሩባት። ፍጻሜው ግን ዘሩባቤል እንደነገሰ የነገስታት ንጉሥ ኢየሱስ ክርስቶስ ተወለደባት፣ ድንኳን እንደተተከለ የብርሃን ድንኳን ተተከለባት፣ ነጋሪት እንደተሰማባት ቅዳሴ መላእክት ተሰምተውባታል። ይህ ብቻ አይደለም፣ እስራኤል ደጅ እንደጠኑ መቶ ነገደ መላእክት ደጅ ጠንተውባታል። አሕዛብ እንደገበሩ ለነገስታት ንጉሥ ለክርስቶስ ወርቅ፣ ዕጣን፣ ከርቤ፣ ሰባ ሰገል ገብረውባታልና ያ ትንቢት ሊደርስ ሊፈጸም ነው። ፍጻሜው ግን ቤተልሔም ማለት የእንጀራ ቤት ማለት ነውና ኅብስተ ሕይወት ኢየሱስ ክርስቶስ በእውነት እንደሚወለድባት ያጠይቃል። ይሄ ነው።
መልካም። መድኃኒታችን ኢየሱስ ክርስቶስ አዳምን ለማዳን ከብስራቱ እስከ እርገቱ ድረስ የተደረጉ ነገሮች ሁሉ በአምላክ ፈቃድና ሐሳብ አስቀድሞ የታወቁ የተወሰኑ ናቸው። ከድንግል ማርያም እንደሚወለድ፣ የት ቦታ እንደሚሰቀል፣ ሲወለድ ደግሞ ቦታው የተመረጠበት ቦታ በረት ነበረ። በረት ለምን ተመረጠ? ለሰማያዊ ንጉሥ መወለጃ ቦታ
እንዳሉት መምህር፣ በበረት ውስጥ መወለዱ ትንቢት ተነግሯል። በተለይ ወንጌላዊ ሉቃስ በምዕራፍ 2 ቁጥር 7 ላይ በእንግዶች ማደሪያ ስፍራ ስላልነበራቸው በከብቶች ግርግም ውስጥ ጌታን እንደወለደችልን ቅድስት ድንግል ይጽፋል። ነገር ግን የነቢያት ትንቢት አለ። ይህ ትንቢት በኢሳይያስና በዕንባቆም ተነግሯል። በተለይ ላምና አህያ እስትንፋሳቸውን እንደሚገብሩለት እነዚህ ነቢያት መንፈስ ቅዱስ የራቀውን አቀረበላቸው የረቀቀውን አጉልቶላቸው ትንቢት ተናግረዋል። በተለይ ኢሳይያስ በምዕራፍ 1 ቁጥር 3 ላይ እንዲህ ይላል፣ በሬ የገዥውን አህያም የጌታውን ጋጣ አወቀ ይላል። አምላካቸውን ክርስቶስን ማወቃቸውን ተናግሮ ነው። እስራኤል ግን አላወቀም ይላል። በነባቢት ነፍስ የከበሩት እስራኤላውያን ሳያውቁ ቀርተው በደመ ነፍስ የሚንቀሳቀሱት እንስሳትና አራዊት በተለይ ከእንስሳት ወገን የሆኑት ላምና አህያ አምላካቸውን ማወቃቸውን ኢሳይያስ ተገልጦለት ትንቢት ተናገረ። እንደገና ዕንባቆም በምዕራፍ 3 ቁጥር 2 ላይ ምን አለ? እግዚኦ ሰማይኩ ድምጸ ኮፈራይኩ፣ አቤቱ ድምጽን ሰምቼ ፈራሁ አለ። ምስጢሩ ምን ማለት ነው? ቅድመ ዓለም ከአብ ያለ እናት መወለድህን ሰምቼ ፈራሁ ማለቱ ነው። ሪኩ ግብረ ከዋንከርኩ፣ ዛሬም ስራህን አይቼ አደነቅሁ ማለቱ፣ ድህረ ዓለም ከቅድስት ድንግል ያለ አባት ስትወለድ አይቼ ስራህን አደነቅሁ ማለቱ ነው። ቀጠለና በማይከለክል እንስሳ ሪኩከ፣ በሁለት እንስሶች መሃል አየሁህ ይላል። ያውም ላምና አህያ እፍ እያሉ እስትንፋሳቸውን ሲሰጡት በማድነቅ ተናግሯል። በዚህም በጣም የሚያስደንቁ ነገሮች ተከናውነዋል። በተለይ ቅዱስ ያሬድም አባ ጊዮርጊስም የሚገርሙ ምስጢራት በላምና በአህያዋ ላይ ተናግረዋል። አባ ጊዮርጊስ ምን ይላል? በረት አለ ኪሩቤል እንደሚሸከሙት ዙፋን ይመስላል አለ። አሁን ኪሩቤል የሚሸከሙ ዙፋን 40ቱ እንስሳ ከቀኝ ከግራ ከፊት አሉ፣ 40ቱ እንስሳ በተመሳሳይ መልኩ አለ። በዛሽ ግርግምም አለ ላምና አህያ በዚህና በዚህ ወገን፣ ዮሴፍና ሰሎሜ በዛና በዛ ወገን፣ በሰማይ ኪሩቤል እንዳሉ በበረቱም ዙሪያ ዮሴፍና ሰሎሜ ሁለት፣ ላምና አህያ ስንት? አራት፣ እንደ 40ቱ እንስሳ ይመስሉኛል አለ። ቀጠለና በሰማይ ስርዓት በምድር ላይ ተሰራ አለ። ይኸውም አለ በሰማይ ላይ ፀሐይ፣ ጨረቃ፣ ከዋክብት አሉ። ቤተልሔም አለ ሰማይን መሰለች አለ፣ ወይም በሰማይ ተመሰለች። በሰማይ ላይ ፀሐይ እንዳለ ሁሉ በቤተልሔምም ምን አለ? ፀሐይ ዘኢያረብ፣ የማይጠልቅ ፀሐይ፣ ፀሐይ ጽድቅ ኢየሱስ ክርስቶስ ተገኝቷል። በሰማይ ላይ በብርሃኑ ህልፈት ሁላጤ የሌለበት በቅዱሳን ላይ የሚያበራ እውነተኛው ፀሐይ ተገኘ ይላል። በሰማይ ላይ ጨረቃ እንደተገኘ፣ ጨረቃስ ትሞላለች ትጎልላለች፣ በቤተልሔም ግን የድንግልናዋ ምስጋና የማይጎድል ቅድስት ድንግል ተገኘች አለ። በሰማይ ከዋክብት እንደሚገኙ በተመሳሳይ መልኩ በከዋክብት ፈንታ ብርሃናውያን መላእክት ተገኙ በማለት ይልቅ ደግሞ እጅጉን አራቆ ያመሰጥረዋል የቤተልሔምን የከብቶቹን ግርግም።
መልካም መድኃኒታችን ኢየሱስ ክርስቶስ ሲወለድ እናቱ ያለበሰችው ጨርቅ ነበረ። ከዚያ ላይ ደግሞ የበለስ ቅጠል ተጠቅልሏል። በዚያ ይሄ ጨርቅና የበለስ ቅጠል ድንገት ይሆን አይደለም፣ በአምላክ ሐሳብና ቅር ነበረ። ምንድን ነው ምሳሌውና ትርጉሙ?
ወጠብለለቶ በአጽርክት ይላል ሉቃስ 2:7 ላይ በጨርቅ ጠቀለለችው። ቅዱስ ያሬድ ግን ለይቶ ከደነቶሙ ቆጽለ በለሶን ይላል፣ በበለስ ቅጠል እናቱ ሸፈነችው ይላል። ሁለት ነገሮች ማየት ያስፈልጋል። መተርጉማኑ ያስቀመጡልን ትርጓሜ አለ። አንደኛው ብታጣ ጠቀለለችው ይላል። ሁለተኛው ምትሃት እንዳይደለ ለማጠየቅ፣ ምትሃት ቢሆን አይጠቀለልም፣ ምትሃት እንዳይደለ ለማጠየቅ። ሌላው መተርጉማን ሐዲስ መጻሕፍት ሐዲሳት ያሉት ዮሴፍና ኒቆዲሞስ እንዲህ አድርገው ይገንዙሃል ስትል ተገልጾላት፣ አራተኛው ካህናት ዕለት ዕለት ስጋህን በማይፈድ ይጠቀልሉታል ስትል ተገልጾላት በማለት አስቀምጠዋል። ነገር ግን እነ አጢፎስ፣ እነ ቅዱስ ዮሐንስ አፈወርቅ፣ እነ ቄርሎስ፣ እነ መቃርስ፣ እነ ያሬድ፣ እነ አባ ጊዮርጊስ ብዙ ነገር ተናግረዋል። ለምሳሌ ታላቁ ሊቅ አጢፎስ በሃይማኖተ አበው ላይ ምን ይላል? ዘይጠበልሎ ለሰማይ በደመና፣ ሰማይን በደመና የሚሸፍነው የሚጠቀልለው ተጠብለለ በአጽርክት፣ በጨርቅ ተጠቀለለ በማለት ይጽፋል። ቅዱስ ያሬድም እሳት በአጽርክት ተጠብለለ፣ እሳት በጨርቅ ተጠቀለለ ብሎ ምስጢሩን ያደንቃል። በተለይ ግን ቅዱስ ያሬድ ያለው ሊቃውንት ያመሰጥሩታል፣ ከደነቶሙ ቆጽለ በለሶን፣ ድንግል ማርያም የበለስ ቅጠልን ሸፈነችው ያለውን ሲያብራሩት ምን ይላሉ? አዳምና ሔዋን የበለሷን ፍሬ በልተው በቅጠሏ ደግሞ ቅጠሏን ለብሰዋታል። ፍሬዋን በልተዋል፣ ቅጠሏን ለብሰዋል። ልክ ክርስቶስ በተወለደ ጊዜ የልደት ዕለት በተአምራት መልአኩ ቅዱስ ገብርኤል ለቅድስት ድንግል አምጥቶላት
ዳግሚት ሔዋን የተባለች ቅድስት ድንግል ማርያም ዳግመ አዳም የተባለ ልጇ ኢየሱስ ክርስቶስን በዛ ሸፈነችው። ይሄው በዕፀ በለስ የመጣውን ኃጢአት ሊያስወግደው እንደመጣ ለማጠየቅ ብለው ይሄን ነገር አስቀምጣዋል። በተለይ በመዝገበ ቃላት ገጽ 274 ላይ ሊቁ ኪዳነ ወልድም ይሄን ነገር አስቀምጣውልናል። ስለዚህ ነገር እጅግ የሚረቅ ምስጢር የተናገረ ደግሞ ሊቁ አባ ጊዮርጊስ ነው። እንዳለ ማስቀመጥ ይሻላል መጽሐፈ ምስጢር ላይ ምን ይላል? በዚህ አለ በሰማይ ማለቱ ነው ያለ እናት አባት አለው አለ ቀዳማዊ ልደቱን ሲናገር። በዚህ ማለት ያለ ምድራዊ አባት እናት አለችው አለ ዳህራዊ ልደቱን ሲናገር። በዚህ አለ ገብርኤል በፍርሃት ይቆማል አለ በጽርሐ አርያም። ደግሞ በዚህ ገብርኤል በሐሴት የምስራችን ይናገራል ለኖሎት። በዚያ በጽርሐ አርያም የሚደነቅ ከማይታይ አብ የመወለድ ምስጋና አለው አለ የማይታይ ረቂቅ ልደት። በዚህም አለ በቤተልሔም ከድንግል የመወለድ ምስጋና አለው። በዚያ ከሰማያውያን ካህናት በወርቅ ማይጠንት የጣኑን መዓዛ ይቀበላል ራይ 8:3 ላይ እንዳነበብ ነው። በዚህም አለ ወርቅ እጣን ከርቤን ከሰባ ሰገል ተቀበለ ይላል። በዚያ ኪሩቤልና ሱራፌል ከግርማው የተነሳ ይንቀጠቀጣሉ። በዚህ በቤተልሔም ግን አለ ቅድስት ድንግል አቀፈችው ሰሎሜም አገለገለችው አለ። በዚያ በጽርሐ አርያም የመብረቅ ብልጭልጭታ በፊቱ ይገለባበጣሉ። የእሳት ሞላተን ካዳራሹ ይወጣል አለ ሕዝቅኤል 1:13 ጠቅሶ። በዚህ በቤተልሔም ደግሞ አለ ያ የእሳታዊ ወላፈን እንደሚወጣ በቤተልሔም ደግሞ አለ አህያና ላም እፍ ብለው ወላፈናቸውን እስትንፋሳቸውን አውጥተው አሟሟቁት። በዚያ አለ ኪሩቤል የሚሸከሙት የእሳት ዙፋን አለ። በቤተልሔም ደግሞ የደንጊያ በረት አለ ይላል። በዚያ የእብነ በረድ የሰማይ ንጣፍ አለ። በዚህ አለ የላሞች መጠጊያ በረት አለ። በዚያ የትጉሃን ስፍራ በሰማያት ያለች ኢየሩሳሌም አለችው። በዚህም አለ የእንስሳት ጠባቂዎች ማደሪያ ምን አለችው ቦታ አለችው ይላል እያለ ምስጢሩን እንደዚህ እያራቀቀ እያመሰጠረ ይገልጠዋል።
መልካም መምህር፣ እንግዲህ መድኃኒታችን ኢየሱስ ክርስቶስ ሲወለድ በኢየሩሳሌም የነበሩ መስዋዕቱን ይሰው የነበሩ ካህናት እየጠበቁ ለነሱ አልተገለጠም። ያልተጠበቁት የጥበብ ሰዎች እጅ መንሻ ይዘው መጥተው ሰገዱለት፣ አምሃ ቀረቡለት። እነዚህ ሰዎች ደግሞ አሁን በታሪክ ምሁራን ዘንድ ያከራክራሉ። የተወሰኑት ኢትዮጵያውያን ናቸው ይላሉ፣ ሌሎች ደግሞ እነዚህ ናቸው ይላሉ። በዚህ ላይ ያለው የእርሱ ሐሳብ ምንድነው?
በጣም መፈተሽና መመርመር ያለበት ነው ብዬ ሐሳብ አቀርባለሁ። ምክንያቱም ከሀገር በቀል ሊቃውንትና ከዓለም አቀፍ ተመራማሪዎች የሚቀርቡ ሁለት ምልከታዎች አሉ። አንደኛው ሶስቱም ኢትዮጵያውያን ናቸው የሚሉ ሊቃውንት አሉ። በእውነት አስረግጠው በማስረጃም ያቀርባሉ። እንዲህ ሲባል ኢትዮጵያውያኑ ብቻ ሳይሆን ከባህር ማዶ ያሉትም ተመራማሪዎች ጭምር ነው። ሁለተኞቹ ደግሞ ሊቃውንት ሁለቱ ከሌላ ሀገር ሆነው አንዱ ደግሞ ኢትዮጵያዊ ነው ያደርጋሉ። በዚህ ዙሪያ ያለውን ክርክር ማየት ይቻላል። ትርጓሚ ወንጌል ላይ ግን ከሴም ከካም ከያፌት ወገን እንደሆኑ ይጽፋል። እና ቆየውና የሁለቱንም ምልከታ ማቅረብ ይሻላል ብዬ አስባለሁ። ኢትዮጵያውያን ናቸው ብለው ከሚያቀርቡ ሊቃውንት ከቀደሙት ሊቃውንት በቅርቡም ከነበሩት እና አለቃ እያሌው ታምሮ ከታላላቅ ሊቃውንት ኢትዮጵያው የኢትዮጵያ ቤተክርስቲያን ካፈራቻቸው ሊቃውንት ውስጥ እነሱ አጠንክረው በኢትዮጵያ እምነት በሶስቱ ገጋት ላይም በሌሎችም ትምህርታቸው ኢትዮጵያውያን ናቸው ብለው አጠንክረው ይከራከራሉ። እንዲህም የሚሉ ደግሞ ኢትዮጵያውያን ብቻ ሳይሆን ዓለም አቀፍ አጥኞች ናቸው። አሁን መጽሐፍ ቅዱስ ምን ይላል ነው ትልቁ ነገር። እነዚህ ሶስቱ ነገስታት ወርቅ፣ እጣን፣ ከርቤ እንደሚያቀርቡለት ነቢያትን ይተናግረዋል። በተለይ ዳዊትና ኢሳይያስ ኢትዮጵያውያን እንደሆኑ አጠንክረው ጽፈዋል። አሁን መጽሐፍ ቅዱሳዊ ማስረጃውን እንመልከት። ዳዊት በመዝሙር 71 ከቁጥር 9 እስከ 10 ምን አለ? ይገኒው ቅድሚው ኢትዮጵያ፣ መጀመሪያ ኢትዮጵያን ጠቀሰ። ኢትዮጵያ አለ በፊቱም ኢትዮጵያ ይገዛሉ አለ፣ ኢትዮጵያውያን ይገዛሉ ካለ በኋላ ነገስተ ተርሴስ ወደ ስያት አምሃ ያበው ነገስተ ሳባ ወአረብ ጋዳ ያነጹ ወይ ሰግዱ ሎቱ ኩሎሙ ነገስተ ምድር ይላል። የተርሴስና የደሴቶች ነገስታት ስጦታን ያመጣሉ፣ የሳባና የአረብ ነገስታት እጅ መንሻን ያመጣሉ ካለ በኋላ የምድር ነገስታት ሁሉ ይገዙለታል ይላል። እዚህ ላይ አጠንክረን እንመልከት። መጀመሪያ ኢትዮጵያን የጠቀሰው ይገኒው ቅድሚው ኢትዮጵያ ነው ያለው ዳዊት። ስለዚህ ኢትዮጵያን ከተቀሰ በኋላ ሳባውያን ይሆንንኛ ሳባ አለ። አሁን ብዙዎች ሳባ የአረብ ናት ብለው ሚከራከሩአለ። ነገር ግን ዳዊት ግን የአረብ ግዛት የሆነችው ሳባ አይደለም ያለው፣ ነገስተ ሳባ ወአረብ ነው ያለው። ለይቶ ለይቶ የሳባና የአረብ ነገስታት ብሎ ገለጠ እንጂ የእንዲያ ባይሆን ኖሮ ሁለቱ አንድ ቢሆኑ ኖሮ ምን ይል ነበር? የአረቢያ ግዛት የሆነችው ሳባ ይል ነበር። እሱ ግን ለይቶ ነገስተ ሳባ ወአረብ ነው ያለው። ስለዚህ ሳባውያን ይሆንኛ እጅ መንሻ እንደምናቀርብ ዳዊት በትንቢቱ ተናግሯል። ይሄ መያዝ አለበት። ከላይ ኢትዮጵያ ብሎ ነው የጠቀሰው። ሁለተኛውና ጠንካራው መረጃ ኢሳይያስ የተናገረው ነው። ኢሳይያስ አሁንም ተገልጾለት ትንቢት ተናገረ። በምዕራፍ 60 ቁጥር 6 ላይ ትንቢተ ኢሳይያስ ምዕራፍ 60 ቁጥር 6 የግመሎች ብዛት አለ። ሲመጡ 70 ሰገል ብዙ ግመሎች ይዘዋል። የምድያምና የጌፌር ግመሎች ይሸፍኑሻል አለ። ሁሉ ከሳባ ይመጣሉ አለ። እሱ ደግሞ ኢሳይያስ ያለው እንደዛ ነው። ሁሉ ከሳባ ይመጣሉ ካለ በኋላ ወርቅንና ጣንን ያመጣሉ፣ የእግዚአብሔርን ምስጋና ያወራሉ አለ።
የቀረበለት መንግዚ ወርቅና ጣን ነው።
ወርቅና ጣን ነው ከርቤም ጨምሮ።
መጽሐፍ ቅዱስ ራስ መስከረ
መጽሐፍ ቅዱስ አሁን ኢሳይያስ ሁሉ ከሳባ ይመጣሉ ነው ያለው። ይሄ ትልቁ አጠንክረው ያዙት ነው ሊቃውንቱ። ምክንያቱም ከነቢያት ትንቢት መውጣት አይቻለም። ሶስተኛው መዝሙር 67 ቁጥር 31 ነው። መዝሙር 67 ላይ እንደው በሊቃውንቱ ቢታይ የሚል ሐሳብ ሰጣለሁ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ይነገራል። ግን ዳዊት የተናገረው እንደዛ ነው ወይ? ኢትዮጵያ ታበጽ እደዊሃ በእግዚአብሔር። ይሄ ለግዕዝ ሊቃውንት የሚቀርብ ይመስለኛል። በጻ ማለት ደረሰ ማለት ነው እንጂ ዘረጋ ማለት አይደለም። ኢትዮጵያ ተሰፈ እደዊሃ ቢል ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው ያለው። ዳዊት ግን አጠንክሮ ታበጽ ማለት ነው ያለው፣ ታደርሳለች ነው ያለው። መዘርጋት ብዙዎች ሊዘረጉ ይችላሉ፣ ማድረስ ግን አይቻለም። ለይቶ ዳዊት ኢትዮጵያ እጆቿን ወደ እግዚአብሔር ታደርሳለች፣ ታበጽ ነው ያለው፣ ትሰፋሃል አለ። ስለዚህ ሶስቱ ነገስታት አድርሰዋል እጅ መንሻውን።
እውነት ነው።
ይህን በመያዝ አጠንክረው ያስተማሩ ቀደምት መምህራን አሉ። የነሱ ቢታይ ጥሩ ነው ብዬ ሐሳብ አቀርባለሁ። እጅ መንሻ ይዞ መሄድ ለኢትዮጵያውያን አዲስ አይደለም። መጽሐፍ ቅዱስም በአንደኛ ነገስት ምዕራፍ 10 ላይ ኢትዮጵያዊቷ ንግስት ንግስተ ሳባ ሰሎሞንን በእንቆቅልሽ ትፈትነው ዘንድ እንደሄደች ለንጉሱ 120 መክሊት ወርቅ እጅግ ብዙ የከበረ እንቁ ሽቱ እንደሰጠችው መጽሐፍ ቅዱስ አጠንክሮ ይጽፋል። ስለዚህ እጅ መንሻን መስጠት ለኛ ለኢትዮጵያውያን ምን አይደለም፣ እንግዳ አይደለም። አዎ ይሄ ነው። ሁለተኛው ግን በአለም አቀፍ ሊቃውንት የሚቀርበው ነገር ነው። ምን ይላሉ? የሳባ ግዛት የሆነችው ሀገሪቱ ኢትዮጵያ ይላሉ ከአፍሪካ በወርቅ ሀብት የታወቀች ነዮብም ጠቅሰዋል። ጥበብን ከኢትዮጵያ ቶጳዚዮን ጋር አነጻጽሯል። እጣን የሚበቅልባት ከርቤ ያለባት ናት። ስለዚህ ምንጩ እዚህ ነው ብለው በአለም አቀፍ ተመራማሪዎች ዘንድ ያቀርባሉ። የነሱን ጥናት ባቀርበው መልካም ይመስላል።
ደስ ይለናል። ጥሩ ነው።
ዊሊያም ሊዮ ሃንስበር የተባለ በጣም ብዙ ጥናት ያጠና ሰው ነው። አፍሪካን ጎልድ ሂስቶሪካል ፋክትስ፣ ወርቃማ የሆኑ የአፍሪካ ታሪኮች ግን ዓለም የደበቃቸው ብሎ በጻፈው አንድ ድንቅ የምርምር ስራው ላይ ምን ይላል? ካስፓር አለ ከኪንግ ኦፍ ኢትዮጵያ፣ ሜልኮር ኪንግ ኦፍ ኑቢያ ኤንድ ባልዛር ኪንግ ኦፍ ሳባ which was for 1000 years the capital city of the African kingdom ila takasa yenubia yesaba ethiopia negestat endohunu na yeafrika demo medina nat chagar lemisale karta sitsarle african karta alle kartaw itawqal upper ethiopia lower ethiopia tabla no ethiopia africa rasu yetekefele yetekefelechu na atlant na ethiopia hinduqianos inchimr dew african zuro enten emilawna አትላንቲክ ሁሉ ዘኢትዮጵያን ኦሽንስ የኢትዮጵያ ውቅያኖስ ተብሎ ነው ካርታው ሁላችን እጅ አለ። ስለዚህ መዲናይቱ የነበረችው እዚህ እንደነበረችና ከዚህ እንደሄዱ የታሪክ ተመራማሪ ጽፏል። ሌላው በተለይ እነ ጆን ጃክሰን የተባለ ኢትዮጵያን ኢን ዘ ኦሪጅን ኦፍ ሲቪላይዜሽን የሚል መጽሐፍ አለው። ሉሲያን ደግሞ ታላቅ የህዋ ጥናት አጥኚ ነው ዘ ቡክ ኦን አስትሮሎጂ የሚል መጽሐፍ አለው። የስነ ከዋክብት ጥናት እዚህ እንደነበረ ነው ምንጩን የጻፉት። ለዛሬው ነው ያደርገውና ጥንት ግን መልደተ ክርስቶስ በስነ ከዋክብት ጥናት ውስጥ ስመጥር የሆነች ሀገር እንደነበረች ነው ያለው። እንደውም ሊቁም ይሄ ተመራማሪው ምን ይላል? ዘኢትዮጵያን ስዌር ዘ ፈርስት ቱ ኢንቨንት ዘ ሳይንስ ኦፍ ስታርስ and name gave to the planets ይላል ለመጀመሪያ ስነ ህዋን ጥናት የጀመሩና የፕላኔቶች ስያሜ የሰጡ ይህን ጥበብ ለግብጻውያን እንዳስተማሩ ግብጻውያን ደግሞ ሩቅ ምስራቅ ድረስ እንዳደረሱት ነው እነዚህ ታላላቅ ተመራማሪዎች የጻፉት እነዚህ ባለም አቀፍ ውስጥ ያሉትን መጥቀሴ ነው ሌላ አራተኛው ምርምር ነገር የቀረበው እንደሚታወቀው ፕሪስተር ጆን ካህኑ ዮሐንስ በጣም በአውሮፓ የዜና መዋዕል ወይም ክሮኒክል የምንላቸው ጻፍትና ትራዲሽንስ ቱፊት ውስጥ የደመቀ ታሪክ ያለው ፕሪስተር ጆን ነው ይታወቃል በታሪክ አጥኚዎችና በተለይ ከ12ኛው መቶ ክፍለ ዘመን እስከ 17ኛው መቶ ክፍለ ዘመን በተለይ የፖርቹጊስ አሳሾች ኢትዮጵያ የመጡበት ጊዜ ነበር ምንድነው የፈለጉት ሲባል ካህኑ ዮሐንስ በኢትዮጵያ አለሚል የደመቀ ታሪክ በምዕራቡ ዓለም ተንሰራፍቶ ነበር እነዚህ አሳሾች እዚህ ከመጡ በኋላ እግረ መንገዳቸውን የሰባ ሰገል ትውልድ እዚህ ነው የሚል ጥናትን አቅርበው ለአውሮፓውያን አስተዋውቀዋል ይህም የተጻፈውን መጽሐፍ ለአጥኞች ልጠቁም ለአጥኞች ክፍት ለማድረግ ነው
ጥሩ
ኤ ካልቸራል ሂስትሪ ኦፍ ዘ አትላንቲክ ወርልድ ከ1250 እስከ 1820 ካምብሪጅ ዩኒቨርሲቲ ፕሬስ ላይ የታተመ ነው አሜሪካ ከገጽ 16 እስከ 17 ምሁራኑ ሊመረምሩት ቢችሉ ብዬ አቀርባለሁ እንግዲህ የኢትዮጵያ ታላላቅ እንግዲህ ታሪክ መዛግብትን እንዳናመሳክር ብዙዎቹ በዮዲት ጉዲት በግራኛ አህመድ በወደርቡሽ ጠፍቷል ከዛም የተረፉት ደግሞ ምዕራባውያን ተመራማሪዎች ለቅመው ዘርፈው ወስደዋል ስለዚህ ምናልባት ይሄ ነገር ክፍቶ ነው ቢቀመጥና የታሪክ ተመራማሪዎች የበለጠ ቢያጠነክሩበት የሚል ትልቁን መልከታዬን አስቀምጣለሁ ተኛው ጽንፍ ደግሞ አንዱን ኢትዮጵያውያን የሚያደርጉ ነው ባለም አቀፍ አጥኚዎች እነዚህ ሰዎች ደግሞ ተመራማሪዎች ማንቱ ሲማር እጣን ያመጣው ካስፐር ወይም ጋስፖር እንደሆነ ምዕራባውያን ይጽፋሉ የነሱን ጥናት ደግሞ ላስቀምጣው ይሄ እንግዲህ ለእንትኖች ሁን ብዬ ነው ለአድማጮች
መልካም
በጥንት ከለዳውያን ቋንቋ ማንቱ ሲማር ወይም ጋስፖር ማለት መዝገብ ማለት እንደሆነ ይጠቅሳሉ የህንድ ጠቢብና ንጉስ እንደሆነ ነው እነዚህ ደግሞ የሚጠቅሱት የህንድ ጠቢብና ኢንሳይክሎፒዲያ ብሪታኒካንም ምንጭ አድርገው ይጠቅሳሉ ማንቱ ሲማር ንጉስ ጎንዶፋሬስ የተባለው ቶማስ በግብረ ቶማስ ላይ ጠቀሰው እንደሆነ ቶማስም እንደጎበኘው የጻፉ ምሁራን አሉ በተለይ ይሄንን ማስረጃ አድርገው ሲያቀርቡ በደቡብ እንደ ኬራላ ወራጃ ፒራቮን በመትባል ከተማ ሰባ ሰገል ሄዱባት ብለው ጽፈዋል በተለይ በእነሱ ስምም ትልቅ ቤተክርስቲያን እንድላይ ታንጿል እና ይሰው በሰማይትነት እንደሞተ አጽማቸውም ደግሞ ፐርሺያ ላይ ንግስት ሌኒ አግኝታ ወደ ቁስጥንጥንያ እንዳፈለሰችው የሰባ ሰገልን አጽም ይጠቅሳሉ ቀጥሎ ደግሞ ወደ ጣሊያን ሚላኖ ሄደ እንደገና አሁንም ደግሞ አጽማቸው ፈልሶ በ1164 በፍሬዴሪክ ባርባሮሳ ወደ ጀርመን መጥቶ ኮሎኝ ካቴድራል ውስጥ እንደተቀመጠ ምንጭ አድርገው ይጽፋሉ ሁለተኛው የሚሉት ሜልኩን ምንለው ሜልኪዮር የሚሉት ነው ከሰባ ሰገል አረጋዊው እንደሆነ ወርቅ እንዳመጣ የፐርሺያ ንጉስ እንደሆነ ይጽፋሉ በተለይ ቤዴ የሚባል መተርጉም መጻሕፍት አለ በ8ኛው መቶ ክፍለ ዘመን የተነሳ አረጋዊ ነው እንደተባዘተ ጥጥ አጉሩ ነጭ ነው ጢሙ ረጅም ነው ይላል ወርቅ በክርስቶስ ፊት እንዳቀረበና በ116 አመቱ በ55 አመተ ምህረት ታይሳስ 23 ላይ በሰማይትነት አረፈ ይላል ሶስተኛው ግን በዲዳስፋ የምንለው ባልዛር ከርቤ ያመጣው የአፍሪካው ወይም ኢትዮጵያው ንጉስ እንደሆነ ነው የጻፉት እኛም ባዜን በነገሰ በ8ኛው አመት እንላለን ክርስቶስ ተወለደ ምንለው ማለት ነውና በዲዳስፋ የፊቱ ቀለም ጥቁር እንደሆነ ብዙ ጽህም የነበረው እንደሆነ ነው አጠንክሮ ጥቁር መሆኑን የገለጠውና ይሰው ከርቤን እንዳመጣ ይጽፋል ይህም ሊታወቅ አሁን የልደት ፊልሞች አሉ በውጭው ዓለም የሚሰሩ ወይም ሰዓሊያን የሚስሉት ሶስቱ ነገስታት እጅ መንሻ ሲያቀርቡ የተሳሉ ስዕሎች አሉና አንዱን ጥቁር አድርገው ይስሉታል አሁን ምናልባት ባልዛር ወይም በዲዳስፋ ከርቤን ያመጣ መሆኑን ዓለም አቀፍ ሊቃውን ከተስማሙበት ደግሞ ኢሳያስ ወርቅና አጣን ደግሞ ከሰባ ይመጣል ካለ የኛም አይሆኑበት እነዛ ምክንያቱ ምንድነው
ወነስ ነው
የሚል አራሱን የቻለ አንድ የታሪክምትን መዋር ተከፍቷል በያስባለው ሊሆም ሊታወቅ ኢትዮጵያውያን ይህን ወራት ታይሳስ ብለው ነው የሰየሙት ክርስቶስ የተወለደበት ወር ከሌላው ዓለም ተለይተው
ወነስ ነው
ሐሰሰ ማለት ፈለገ ማለት ነው።
እውነት ነው።
ታይሳስ ማለት የፈለጋ ወራት ማለት ነው። ራሱ እኮ ስያሜው ይሄውም ክርስቶስ በተወለደባት በዚህ ደገኛ ወራት ሶስቱ ነገስታት ያው ወርቅ ጣን ከርቤ ይዘው አይቴ ያለው ዘተወልደ ንጉስ አይሁድ ስመሪነ ኮከበ ዚያው በመስራቅ ወመጻይነ ከመንስ ግሎቱ የተወለደ ይሁን ንጉስ ወዴት አለ ኮከቡን በመስራቅ አይተ ለሱ ልንሰግድለት መተናል ብለው ፈልገው አግኝተውታል። ከዛ የተነሳ ታይሳስ ተባለ ብለው ያገናኙ ሊቃውንት አሉ። እንግዲህ በትርጓሜ ወንጌል ላይ ደግሞ ፈለገ ፍራጥ ሲደርሱ ንጉሰ ነገስቱ ፉርሻፎል እንደሚባል ዘጠኙን ይዟቸው እንደተመለሰ ሰባቱ ንጉሰ ነገስትነትን የደረቡ አምስቱ ንጉሰ ነገስት ያልደረቡ እንደሆነ ይጽፋል። ይሄ እንግዲህ መተርጉማኑ ገለጻ ነው። ሪፈር ያደረጉት የታሪክ መዝገብ ሊኖራቸው ይችላል። ሌሎቹ ደግሞ እነዛን የታሪክ መዝገብ ምን ብለዋል አመሳክረዋል። ስለዚህ ወደፊት ላጥኞቹ ክፍት ሊሆንና ሀገራችን ኢትዮጵያ ሊያንጸባርቅ ይችላል። ስለዚህ ይሄን ካየን በክርስቶስ ልደት ምን አቀርበናል እጅ መንሻ። በዘመነ ሐዋርያት ደግሞ ኢትዮጵያው ጀንደረባ እንደገና ሄዷል ማለት ነው። ስለዚህ ኢትዮጵያ ቤተክርስቲያን ታሪክ ከ34 ዓመተ ምህረት ሳይሆን የሚጀምረው እንግዲህ በልደተ ክርስቶስ ጭምር መጀመር ያለበት ሁኔታ ነው ማለት ነው። ይሄን ካየነው
መልካም ነው። ይሄን ሐሳብ ነግረውናል። በሀገራችን ደግሞ የልደት በዓልን አስመልክቶ ቱፊታው የገና ጨዋታ አለ ከጥንት ጀምሮ። ይሄን እንዴት ነው የሚያዩት? ባህሉንና ቱፊቱን እንዴት ይመለከቱታል?
ይሄን ባጭሩ ለማስረዳት አለቃ ደስታ በመዝገበ ቃላታቸው ላይ ጥሩ አድርገው አስቀምጠውታል። የገና በዓል የጥር መረጃው ፕሮፌሰር ሉሌ ትዝሉኛል ሲያስተምሩን በነበረ ጊዜ ጌኒዮ ማለት ልደት እንደሆነ የጥሩ እንትኑ መነሻው ይላሉ። እና ለቃ ደስታ ግን ገናና የክርስቶስ በዓል ገናና በዓል ነውና ይህ ስያሜ እንደተሰጠው ይጽፋሉ። እና እሳቸው ጥንግና በተለይ የተጠፈረች ኳስ እና እሩር በእሳት ያረረ ማለት ነው የከሰለ የእንጨት ጥንግ እንደሚያስ ጨዋታውም እንደሚደረግ ጽፈዋል። ቱፊቱ ምንድነው? እንደምንሰማው ከአባቶቻችን ለገና ጨዋታ አይቆጡም ጌታ ይባላል። ምክንያቱም በዚህ ጨዋታ መሳፍንቱ መኳንንቱ ነገስታቱ ታች ወርደው ከወታደሮቻቸው ከአገልጋዮቻቸው ጋር ይጋጠማሉ። በዚህ ግጥሚያ ንጉሰ ነገስቱ ቢመቱ መኳንንቱ ደጃዝማቹ ቀኛዝማቹ ፊታውራሪው ቢመታ አይቆጣም አያዝንም።
እነሱ ነው
ለምንድን ነው ማያዝ ነው? በገና ጨዋታ አይቆጡም ጌታ ይባላል። ይሄን ምን ያስተምራል? ነገስታቱ ዝቅ ብለው ከአገልጋዮቹ ከወታደሮቹ ከሰራው ማህበረስ ማለት ተራው ስል ከህብረተሰቡ ለማለት ነው መጫወታቸው ልዑላን የሆኑት መላእክት ቱታን ከሆኑት ከኖሎት ጋራ ባንድ ላይ በቤተልሔም በመስጋና ውለዋል። ዮሐንስ አፈወርቅም ያሬድም ዮም አሐደ መርየ ተኮኑ መላእክት ወሰብ ከመሰብህ ወለ ክርስቶስ በቃል አሚን ይላል። አንድ ቤተሰብ አንድ መንጋ ሆነዋል። ስለዚህ መላእክት ከላይ ወርደው ከኖሎት መንጋቸውን ሲጠብቁ ከኖሩት ከኖሎት ጋራ መዋላቸውን በመስጋና መዋላቸውን ለማሰብ ነገስታቱ ዝቅ ብለው ከመሳፍንቶቻቸው ከመኳንንቶቻቸው ጋራ ይጋጠማሉ ይጫወታሉ። ቢፈነከቱ ምንም ቢሉ ምንም አይሉ። ምክንያቱም የክርስቶስ ልደት የፍቅር የሰላም በዓል በመሆኑ የሚል ቱፊታዊ የተቀደሰ ቱፊታዊ መረጃን ይሰጣሉ።
ተመልካቾቻችን መጋቢ ሐዲስ ሮዳስ ታደሰ እጩ ዶክተር ስለ መድኃኒታችን ኢየሱስ ክርስቶስ ልደት አስመልክቶ አምሃውን እነማን እንደወሰዱ የምስራቃውያንና የምዕራባውያንን እይታ ነግረውናል። እንዲሁም ደግሞ መድኃኒታችን ኢየሱስ ክርስቶስ ሲወለድ ሰማያዊ ንጉስ ሲሆን ኪሩቤል ዙፋኑ የነበሩት አምላክ በእንስሳት በረት ተወለደ። ደግሞም ብርድ ስለነበረ በተናቀ ጨርቅና በበለስ ቅጠል ተጠቀለለ፣ እንስሳት ያሟሙቁት ነበር። በኢየሩሳሌም የነበሩት ፈሪሳውያን ጸሐፍት ለልደቱ ተገኝተው ሊዘምሩ ሲገባቸው የተናቁት እረኞች ከመላእክት ጋር ዘመሩለት። የተናቁ እረኞች ከቅዱሳን መላእክት ጋር ዘመሩ። እንዲሁም ደግሞ አምሃውን ያመጡት ሕዝብ ያልተባሉ በዚያ ጊዜ ነገስተ አህዛብ ናቸው አመጡለት። ይሄ ታሪክ እንግዲህ ለብዙ ጊዜ ሲያወዛግብ ነበረ። ዛሬ እርስዎ ከቅዱሳት መጻሕፍት ከታሪክ ተመራማሪዎች ግራና ቀኙን አይተው ነግረውናል። ሌላ የሚሉት የሚጨምሩት ነገር ካለ?
አዎ እንግዲህ የክርስቶስ ልደት የአምላካችን የመድኃኒታችን ኢየሱስ ክርስቶስ ልደት ከዓመተ ፍዳ ወደ ዓመተ ምሕረት የተሸጋገርንበት የጨለመው ዓለም ተወግዶ ብርሃን የሰፈነበት መላእክትና እረኞች እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ በመሆን ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰበለው በቤተልሔም ለአምላካቸው ለክርስቶስ የዘመሩለት ሰባ ሰገል እጅ መንሻ ወርቅ ጣን ከርቤ ይዘው በንጉሰ ነገስት በኢየሱስ ክርስቶስ ፊት ቀርበው እጅ መንሻን ያቀረቡለት ዓለም ሁሉ በብርሃን የተዋጠበት ቅድስት ድንግል በህቱም ድንግልና እንደጸነሰችው በህቱም ድንግልና የወለደችበት ይልቁኑ ደግሞ አምላካችን ፍጥረታትን በዝናብ አብቅሎ በፀሐይ አብስሎ የሚመግበው መጋቢ ዓለማት ጌታ ሀሊበ ድንግልናዋን የጠባበት በጣም የሚገርም የምህረት የበረከት በዓል ነውና ለዚህ በዓል ያደረሰን አምላካችንን እናመሰግናለን።
ስላደረጉልን አምላካችን በዓሉ የደስታ በዓል